ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። እንደምን አመሻችሁ ቋንቋችን ዛሬ እሁድ መጋቢት 17 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
እሁድ መጋቢት 17 ቀን 2009 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
የሰሙቱን ዋና ዋና ዜናዎች የምንተነተንበት የፍካሬ ዜና ፕሮግራማችን በቅድሚያ ይቀርባል። በማስከተልም በአሳለፍነው ሳምንት ተላልፈው የነበሩ የፍኖተ ዴሞክራሲ አጥታዎችን በርግያሚ አቅርበን የመጀመሪያው ክፍል ዝግጅታችን ይጠናቀቃል።
ፍካሬ ዜና በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን።
የሁለቱ ፋሽስታዊ ቡድኖች የወያኔና የብልጽግና ጋብቻና ፍቺ ፍቺና ጋብቻ የፖለቲካ እንደምታው ኢትዮጵያን ከማፍረስ ጋር የተተበተበ ሴራ መሆኑ ያለም አሰለስ በስፋት ሊነገር ይገባዋል ተባለ። በዘመናዊው የኢትዮጵያ ታሪክ ከተከሰቱና በጸረ ህዝብነታቸው ለውግዘት ከተዳረጉ ሁሉ የከፋው የዚህ ዘመን ዘረኛ ፋሽስታዊ ቡድኖች ናቸው የሚለው በርካቶችን ያስማማል። የፋሽስታዊ ቡድኖች የጋራ መለያቸው ንጹሃንን ማሸበር፣ ማፈናቀል፣ በማንኛውም ረገድ በአጠቃላይ የሰው ልጆችን ሰብአዊ መብቶች በማናለብኝነት መርገጥ፣ በማንኛውም ሁኔታ የሰብአዊ ክብርን መድፈር፣ የሰው ልጅ መሰረታዊ መብቶች ከሆኑት አንዱ የሆነው መጠለያ የመኖር መብት በማፈናቀል መተካት መሆናቸውን በርካቶችን ያስማማል። በሁለቱ ፋሽስቶች የእብሪት ጦርነት የሞቱ ህፃናት፣ ሴቶች፣ ሽማግሌዎች፣ ወጣቶች፣ ካህናት በግፍ አሰቃቂ ሁኔታ የተገደሉትን ቤት ይቁጠራቸው ሲባል የግፉ ሰለባ የሆነው መላው አገር ወዳዱ ለኢትዮጵያ አንድነት ግንባሩን የማያጥፈው የኢትዮጵያ ህዝብ መሆኑን የፖለቲካ አዋቂዎች ያስረዳሉ። ፋሽስታዊ ቡድኖች ሽብርን ለግባቸው መዳረሻ መንገድ መጥረጊያና ግብ አድርገው እንደሚጠቀሙበት የታወቀ ነው። ባሳለፍነው ሳምንት ብልጽግና ተብዬው አሸባሪ ቡድን የአህዮች ስብስብ በሆነው ፓርላማ ወያኔ ላይ ለጥፎት የነበረውን ፍትሃዊ ስያሜ ካለ አንዳች ፖለቲካዊ ምክንያት ወያኔ ሽብርተኛ አይደለም ብሎ ውሳኔ ማሳለፉ ጥቂቶች ቢደነቁም ድፍን የኢትዮጵያ ህዝብ ግን አንዱ ሌባ ሌላውን ሌባ ቢለው ወይም አንዱ አሸባሪ ሌላውን አሸባሪ ቢለው ፋይዳው ተጨፈኑልኝና ላሞኛችሁ ከሚል የግብዝነት አስተሳሰብ የሚመነጭ መሆኑን በርካቶች ያስረዳሉ። በተመሳሳይ በአሳለፍነው ሳምንት በሁለቱ ፋሽስታዊ ቡድኖች በወያኔና በብልጽግና የተፈጸሙ ግፎችን ለማጣራት በመንግስታቱ ድርጅት ተሰይሞ እያጣራ የሚገኘው ገለልተኛ ቡድን ለቆ እንዲወጣ በደብዳቤ ማሳወቁ አንደምታው ሁለቱ አሸባሪ ቡድኖች በወሎ፣ በጎንደር፣ በአፋር፣ በአጣዬ፣ በማጀቴ፣ ሸዋሮቢት ወዘተ ያደረሱት ግፍ እንዳይጋለጥና ባለን ፍርድ ቤት እንዳይቀርቡ የተደረገው ደባ ወደ ራሱ ወደ ፋሽስቱ ብልጽግና መባረቁ አይቀሬነቱን እያስተጋባ ይገኛል። ሌባ ሌባን ፖሊስ ቢለውም ስያሜና ግብር ካልተሰናኘ ስያሜው ግንጥል የማይገጥም ነውና ህዝብ ወያኔ፣ ኦነግ፣ የኦሮሞ ብልጽግና፣ የአማራ ብልጽግና ዋናዎቹ ፋሽስታዊ አሸባሪ ቡድኖች መሆናቸውን ማንም ሊፍቀው ደሙን ያፈሰሱ ጠላቶቹን ወዳጅ ብሎ እንዲጠራቸው የሚጠበቅ አይሆንም የሚለው ሐሳብ ጠንክሮ እየተስተጋባ ይገኛል። በቀጣዮቹ ቅርብ ጊዜያት ባንኮችን እየዘረፈ ጎተራዎችን እየመዘበረ ማሳራ የሚገኙትን ሰብሎች እያወደመ ሴቶችና ህጻናት ሳይቀሩ እየጨፈጨፈ የሚገኘው ኦነግ የተባለ ቡድን አሸባሪነት ሊሰረስ ዳርዳር እየተባለ ቢገኝም የኦነግ ፋሽስታዊነት ግን ከአርባ ጉጉ፣ ከአሰቦት፣ ከበደኖ፣ ከሻሸመኔ፣ ከአጣዬ፣ ከሐረር፣ ከአርሲ ወዘተ እስካሁኑ በአማራ ደም የተጨማለቀ ምድር እስከሆነው እስከ ወለጋ እየፈሰሰ ያለው ደም ይወራረዳል የሚለው የመላ ኢትዮጵያ ህዝብ ድምጽ መሆኑም ታውቋል።
ሰማዕትነት ለአምስት ኪሎ መንበረ ፓትርያርክ ጠቅላይ ቤተ ክህነት እየተቃረበ ነው። ቅር እንኳ ቢባል የሚቀር አይመስልም። ለዚህ ማሳያው ትናንት መጋቢት 14 2015 ዓመተ ምህረት በአዲስ አበባ ከተማ ልዩ ስሙ ኃይሌ ጋርመንት በሚባለው አካባቢ ቀሲስ አባይ መለሰ በተባሉ አረጋዊ ካህን ላይ የተፈጸመው የግድያ ተግባር ነው። ሟች በሆርሴሳ ቅድስት ማርያም ቤተክርስቲያን የታላቁ አብይ ጾምን ሥርዓተ ቅዳሴ ፈጽመው ወደ ቤታቸው በመሄድ ላይ ሳሉ ሀገር በጠራራ ፀሐይ በቀን በድንጋይ ተወግረው ተገድለዋል። ካህኑ በድንጋይ ተደብድበው ሲገደሉ የምስልና የማጫወቻ ማስረጃ ለመያዝ የሞከሩ ሰዎችን በአካባቢው የነበሩ የአገዛዙ ኃይሎች መረጃ የያዙትን ሞባይል በመሰብሰብ ሰርዘዋል። አሁን ካህኑ ህይወታቸው ሲያልፍ ችግሩ ታወቀ እንጂ አስቀድሞ በአካባቢው አገልጋዮች ላይ ዛቻና ማስፈራሪያ ይደርስ እንደነበር ለማወቅ ተችሏል። በሀገራችን የሃይማኖት አባቶችን ይቅርና ታላቅ ዓለም አክበር የሚያሳፍር ምናልባትም ከባህላዊ እሴትነቱ ባለፈ ሃይማኖታዊ ይዘቱ የሚጎላ እሴታችን የነበረ ቢሆንም ከቅርብ ጊዜያት ወዲህ ግን አገዛዙ በሚመረው ወንበዴ ቡድን የሃይማኖት አባቶችን ማዋረድ፣ ድብደባ መፈጸም፣ አልፎም አስነዋሪ በሆነ ሁኔታ ወግሮና ባሰቃቂ መልኩ መግደል የተለመደ መጥቷል። እንደዚህ አይነት ድርጊቶች በጸጥታ አካላት ጭምር ሲፈጸሙ የሚታዩ ሲሆን ድርጊቱ ትናንት በሃይማኖት ተቋማት ላይ የተፈጸሙ መንግስታዊ ጣልቃ ገብነት ብሎም ሃይማኖት ተኮር ጥቃት ከፍ ወዳለ ምዕራፍ መሸጋገሩን የሚያሳይና እውቅና ተሰጥቶት ወደ ለየለት ጭፍጨፋ እንዲገባ ተገዷል። ድርጊቱን የፈጸሙት ያገዛዙ አካላት ማለትም ለህዝብ መረጃ እንዳይደርስ ያደረጉ አካላት እኩል የድርጊቱ አባሪና ተባባሪ በመሆናቸው ይዘገይ እንደሆነ እንጂ ህዝብ ከገሰ ጥያቄነት እንደማያመልጡ መረጃዎች ሲንቀሳቀስ ሰምተዋል። በዚህ አጋጣሚ ስርዓተ መር የሆነውና ሃይማኖት ማዕከል ያደረገው ጥቃት ጭፍጨፋ በአስቸኳይ እንዲቆም ያገባኛል የሚል አካል ሁሉ እንዲረባረብ ያስፈልጋል።
የገንዘብ ዘረፋና ብክነት አገሪቱን እያቆረቆዘ ህዝብን ለችጋርና ለጠኔ እያጋለጠ ያለው ውጤቱ እንደ ሰደድ እሳት ተዛማች የሆነ ህዝባዊ ቁጣና አመጽ መውለዱ አይቀሬነት እያወያየ ነው። ከዚህ ቀደም የገንዘብና የሀብት አያያዝ ጉድለትና ብክነትን በተመለከተ ይቀርብ የነበረው የኦዲት ሪፖርት ባለፉት አምስት ዓመታት ሆን ተብሎ እየተድበሰበሰ እንዲታለፍ መደረጉ፣ የሚገኘውን ዘረፋ እንዲዳፈን መደረጉ የሰሞኑ መነጋገሪያ ነጥብ መሆኑ መሰንበቱም ታውቋል። በኢትዮጵያ ቤተ መንግስቱ፣ መከላከያው፣ የጤና ሚኒስቴር፣ የትምህርት ሚኒስቴር፣ የውጭ ጉዳይ ሚኒስቴር፣ የመድኃኒት ፈንድ፣ የአውራ ጎዳና መንገድ ግንባታ፣ ጥገና፣ ፖሊስ፣ ፍርድ ቤቶች፣ የመርከብ ትራንስፖርት፣ የዩኒቨርሲቲ ግንባታና ጥገና፣ የባቡር፣ የከተማ አውቶቡስ ወዘተ አገልግሎቶች የዘረፋና የብክነት መድረኮች መሆናቸውን አገር ያወቀው ፀሐይ የሞቀው ሀቅ ነው የሚለው ጠንክሮ ይሰማል። ውርጋጡ ኮሎኔል በፓርክ ስም ለካድሬ ሚኒስትሮቹ የቅንጦት መኪናዎችን፣ ሞባይል ስልኮችን ወዘተ በመግዛት በቢሊዮኖች ብር እየተዘረፈና ደብዛው እየጠፋ መሆኑ ከሹክሹክታ አልፎ በግልጽ መነጋገሪያ መሆኑ ታውቋል። ባለፉት 6 ወራት መንግስት ተብየው ውርጋጦች ቡድን ምክንያቱ ላልተገለጸ ፕሮጀክት 100 ሚሊዮን ብር ከብሔራዊ ባንክ በብድር መውሰዱ መንግስታዊ ዘረፋ እንጂ ሌላ ሊሆን አይችልም የሚለው ብዙዎችን ያስማማል። አመታዊ በጀት ጉድለት ቢከሰትና ተጨማሪ ቢያስፈልግ ለይስሙላ እንኳ የአህዮች ስብስብ የሆነው ፓርላማ ላይ ይቀርብ የነበረው እየተጣሰ በውርጋጡ ኮሎኔል ቀጭን ትዕዛዝ የሀገር ገንዘብና ሀብት እየተዘረፈ መሆኑ ሰበቡ ሌላ ሳይሆን የሀገሪቱን ሀብት ሁሉ ወደ ኦሮሞማ ምስረታና ግንባታ እያዞሩት እንደሆነ ሊታወቅ እንደሚገባው ሀገር ወዳዶች ያስረዳሉ። ይህ የገንዘብ የሀብት ዘረፋ ሰፊ የኢትዮጵያ ሕዝብን ለከፋ ጤና ጉስቁልና እየዳረገውና በመከራ እንዲነባበር በተደረገውን ፋሽስታዊ ዘረኛ ስርዓት ቀንበር ለመስበር እየተደረገ የሚገኘው ህዝባዊ ተቃውሞ ይዋለ ያደረ በድርጅት መጠንከሩና ስርዓቱን በተለያየ ትግል መንገዶች እንደ ወልቂጤ ህዝብ የሙስ ከተማ አድማ በመጥራት መፋለሙ አይቀሬ መሆኑን በርካቶች ያስረዳሉ።
ከሁለት ሳምንት በፊት ለግዳጅ ነው ተብለን ወልዲያ ስቴዲየም ገብተን ያለ ስራ ቆመናልና መፍትሄ ሰጠን በማለት በትላንትናው ዕለት በወልዲያ ስቴዲየም የተከማቹ የከባድ መኪና ባለመብትና ሹፌሮች ለረዳቶች ያቀረቡት ተማጽኖ ሰሚያቷል። ዛሬ ግን ከ1000 በላይ መኪኖች ወደ ትግራይ የተመሙ ሲሆን ከሚሶቹም ያማራ ለጋል ዩኒፎርም የለበሱ ፖሊሶችን በመጫን ህዝቡም እያንዳንዳቸው በዋናው አስፋልት መንገድ እያፈጧቸው መሆኑ ተሰምቷል። የልዩ ኃይሉን ውጣ መባል ተከትሎ ቁጥሩ ቀላል የማይባል የልዩ ኃይል አባላትም ከባልነት ወጥተው ጫካ ከመግባታቸውን እየተነገረ ነው። ያለ ህዝብ ተሳትፎ ሰላም ስለማይታሰብ ዛሬ ኦዲድና ወያኔ በላይም በታችም ሆነው በተለይ ስለ ኢትዮጵያ ያገባኛል ብሎ በኩራት የሚናገረውን ኃይል አንገት ለማስደፋት ቆርጠው ተነስተዋል። ትላንት አሸባሪ እንዲሁም ጨፍጫፊና ህዝብን ሲያፈናቅል የነበረ ኃይል ዛሬ ከአሸባሪነት ተነስቶ ኢትዮጵያን እንዲመራ ድል ተሰጥቷል። ዳግም ጭፍጨፋ፣ ሞትና መፈናቀል ተጠናክሮ ስለሚቀጥል በርካታ የልዩ ኃይል አባላት ብሎም ህዝባዊ ኃይሎች ሁሉ ብሩ ቤቴ ጫካው ልብሴ ብለው ለሀገራቸው መስዋዕትነት ለመክፈል ቆርጠው ተነስተዋል። የአምስት አመቱ የስቃይ ግዚያት መልክና ቦታ እየቀያየረ ነገም ይቀጥላል። የአምስት አመቱ ዜና አጠር ሲል ይህን ያህል ህጻናትና አረጋውያን ተጨፈጨፉ፣ ይህን ያህል የሚባል ከተማ ሙሉ በሙሉ ወደመ፣ ነዋሪዎች በአገዛዙ ኃይሎች ተገደሉ፣ ይህን ያህል አባወራ ቤተሰብ ቤት ውስጥ ተቆልፎባቸው ከነ ህይወታቸው በጠባቡ የወደድ ኃይሎች ተቃጠሉ የሚሉት ጥቂቶች ናቸው። በዚህ አካባቢ የሚኖሩ አማራዎች ከጥንት ርስታቸው በማንነታቸው ተለይተው ተፈናቀሉ፣ በወለጋ ይህን ያህል ሙስሊሞች በመስጊድ ተጠልለው አውጥተው ረሸኗቸው፣ በሺዎች የሚቆጠሩ ሰዎች አንገታቸው በስለት ተቆርጦ ተጨፈጨፉ፣ ይህን ያህል ነፍሰ ጡር እናቶች ሆዳቸው ተቀደደ፣ ይህን ያህል በአስር ሺዎች አመልጠው በጫካ ውስጥ በስጋት እየኖሩ ነው፣ ሰዎች መታወቂያ ተለይቶ ከአውቶቡስ ተወስደው ጫካ ብር እየተቀበሉባቸው አለፍ ሲልም በድንጋይ ተወግረው እየሞቱ ነው። ተማሪዎች ታፍነው ተወስደው የገቡበት አይታወቅም። በርካታ እናቶችና ህጻናት ተደፈሩ። ሰዎች በርሻ ማሳቸው ላይ ተገደሉ። ቤታቸው ተቃጥሎ በጎዳና ላይ ተበተኑ። የአምስት አመቱ ሰቆቃ በዓለም ታሪክ ቀዳሚውን ተመዝግቧል። እከሌ የሚባል እከሊት የምትባል በአገዛዙ ኃይሎች ታፍነው የገቡበት አይታወቅም። ሰው በማንነቱ ከስራ ገበታው ተፈናቀለ። ዜጋው ሀብት ንብረቱንና ልጆቹን ተነጠቀ። አመልጠው ጫካ የተጠለሉትን አውሬ በላቸው። ይህን ያህል ልዩ ኃይሎች ካንድ ውስጥ በተኙበት ተጨፈጨፉ። እነከሌ የአማራ መሪዎች አንቂዎች ተገደሉ። ታዋቂ ሰው በጠራራ ፀሐይ ከተማ ውስጥ ተገደለ። ነዋሪዎች ማንነታቸው ተለይቶ ቤት እየፈረሰባቸው ነው። ህፃናት ቤት ፈርሶባቸው በጅብ ተበሉ። ወጣቶች በማንነታቸው ታፍነው አዋሽ አርባ የስቃይ ማጎሪያ ቤት ታጉረው ይገኛል። ካህኑ በጥፊ ተመቱ። አዲስ አበባ እንዳይገባ ማንነቱ እየተለየ ወደ መጣበት እንዲመለስ ተደረገ። 18,000 የአማራ ወጣት ፋኖ በባዕዲን በእስር ቤት ታጉሯል። በጠራራ ፀሐይ ካህኑ አዲስ አበባ ላይ በድንጋይ ተወግረው ተገደሉ። ከማያልቀው እልቆ መሳፍርት ግፍ ውስጥ በጥቂት የተጠቀሱት እነኚህ ናቸው። የሱዳንና ከኬንያ ህዝብ ዳቦ ሲጨምር እና ኑሮ ሲከብደው በአንድነት ማዕበል ተነስተው ይታገላሉ። ኢትዮጵያዊ ለማውራትም ሆነ ለመስማት የሚሰቀጥጥ ግፍን ሰምቶ ማደሩ እንደምን ረፍት ሰጠው የሚሉት ልሂቃን ተበራክተዋል። ጠባቡና ተስፋፊው የኦዴድ ቡድን በጋምቤላ በንጹሃን ላይ በተደጋጋሚ ጥቃት በማድረስና በመውረር መስፋፋቱን አጠናክሮ ቀጥሏል። ይሁንና ህግ ሲያስከብሩ ስህተት ተፈጽሟል የተባለው ንጹሃን በተገደሉበት እንዳልሆነ ኦነግ በተመታበትም እንደሆነ ሲያብራሩ የአካባቢው ነዋሪዎች እውነት ነው፣ ኦነግ በድንጋይም በዱላም ተቀጥቅጠውታል፣ የተያዙት ሲገደሉ የሚያሳይ ምስልም አለን ይላሉ። በአካባቢው ንጹሃን ላይ ጥቃት ሲፈጸም የተጠየቀ የለም። የታሰሩት የኦነግ አባላት በጭካኔ ገድላችሁ ተብለውም የተያዙ አሉ። ነገር ግን ጉዳዩ ሌላ ነው። ኦነግን ይጨፈጨፍን እያሉ ህግ ሰላም ለማስከበር ብለው በጋምቤላ አካባቢ በመግባትና ሰላም አስከብረናል በሚል ስም ያን አካባቢ ወደ ኦሮሞ ለመጠቅለል የተደረገ ሂደት እንደሆነ በግልጽ የአካባቢው ነዋሪዎች ያስረዳሉ። ጋምቤላም ሆነ ሌላ አካባቢ ንጹሃን ሲገደሉ የሚጠይቅ ጠፍቷል። ጋምቤላ ላይ ኦነግ ላይ በተደረገው የህግ ማስከበር ስህተት ተፈጽሟል ተብሎ ለመጀመሪያ ጊዜ የህግ ጉዳይ የተነሳው ለንጹሃን አዝኖ ገዳዩን የሚያስር አካል እንደሌለ ስለታወቀ ብቻ ነው። ነገር ግን ኦነግ ጋምቤላን ወሮ ከረመ። የባለ ሀብቶችን ሀብት ንብረትም ወረሰ። ከአምሳ በላይ ባለ ሀብቶችን አግሶ ገንዘብ ተቀበለ። እስከ ዋና ከተማው ድረስ ወረራ ፈጽሟል። ኦነግ ገብቶ ቦታ ይዛል። የኦሮሞ ፖሊስ ህግ ለማስከበር ነው ይላል። ኦነግ ይለቃል። የኦሮሞ ፖሊስም ያን አካባቢ ወሮ ይዘዋል። በመጨረሻም ወደ ኦሮሞ ይጠቃልላል። የተያዘው ያገዛዙ ኦሮሞን የመገንጠልና ታላቋን ሀገር የመመስረት ራዕይ በዚህ ልክ እውን እየሆነ ነው። የጋምቤላ ሰዎች ይህን አሻፈረኝ ሲሉ ተደምጠዋል። ኦነግ ተመቷል። ንጹሃን በገደሉት ሳይሆን ኦነግን በመቱት በርካቶች ታስረዋል። ይህ የመስፋፋትና በወረራ የመጠቅለል ፖሊሲ በርካታ የጋምቤላ ተወላጆችንም አስቆጥተዋል። በኦነግ ስም አካባቢውን የያዘው ኦህዴድ ይውጣልን ሲሉም ተደምጠዋል። መከላከያ ሰራዊቱ እንዲሳብ እየተደረገ ጭምር ጋምቤላ በጎረቤት ሀገር ታጣቂ ጭምር እንዲመታ ተፈርዶበታል። የመጨረሻው ዓላማ ወደ ኦሮሞ መጠቅለል ሲሆን ጋምቤላ የኢሊባቡር አካል ነበር እያሉ እያዋሩበት ነው። በዚህም ወረራው ተስፋፍቷል። በአንድ በኩል ፌዴራሊዝም እያሉ በሌላ በኩል ግን አጎራባችን ሁሉ እየወረሩ ታላቋን ኦሮሞ እውን ለማድረግ የቅየት ጉዟቸውን አጠናክረው ዛሬም ቀጥለዋል። በቂ የነዳጅ ማደያ አለመኖሩ ችግር እንደፈጠረባቸው አሽከርካሪዎች ተናገሩ። ምዕራብ ጎንደር ዞን ባለው የልማት እንቅስቃሴ ከፍተኛ ተሽከርካሪ የሚበዛበት ቢሆንም በቂ የነዳጅ ማደያ ባለመኖሩ በተለይም ደግሞ በህዝብ ማመላለሻ ተሽከርካሪዎችና በተሳፋሪዎች ላይ ታላቅ ችግር በመፈጠሩ ተቃውሟቸውን አጠናክረው ቀጥለዋል። በምዕራብ አርማጭሆ ወረዳ አብርሃጅራ ከተማ የሚገኙ አሽከርካሪዎቹ እንደገለጹት በወረዳው የነዳጅ ማደያ ባለመኖሩ ግለሰቦች ማደያ ላይ ነዳጅ ለማግኘት ደግሞ ከ150 በላይ ኪሎ ሜትር መጓዝ ግድ በመሆኑ የሚያወጡትን ወጪ ለማካካስ ከተሳፋሪዎች ላይ ዋጋ እንዲጨምሩ ተደርጓል። በዚህም ነዋሪዎቹ ለተለያዩ ችግሮች በመገለጣቸው ቅሬታቸውን አሰምተዋል። በአካባቢው የነዳጅ ማደያ ባለመኖሩ አሽከርካሪዎች በጥቁር ገበያ ገዝተው ለመጠቀም መገደዳቸውን እዚሁ አካባቢ ያሉ የችግሩ ሰለባዎች ይገልጻሉናል።
የፍካሪ ዜና ፕሮግራማችን በዚሁ ይጠቃልላል።
Yes, I'm not sorry.
የማክሰኞ መጋቢት 12 ቀን 2015 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ ከመጠምጠም መማሪክ ደም የኮሎኔሉ ግብዝነት ለከቴሎ ጥራዝነት ተቀመሆኑን አገር ሁሉ ያውቃል። ተደናግረው የነበሩት ብዙዎች ነቅተውበታል። ምሁርነቱ የመሐይምነቱ ቀዳዳ ጭምብል ነው። ካፈርቁ አይመልሰኝ የሚጠበቅ ነውና ከነ ካርል ማርክስ የበለጠ እና የተራቀቀ የመደመር መጽሐፍ ጽፍ ያለው ብሎ በግድ አስገዝቶ ብዙ ሚሊዮን ተሸጠ ሲለን ከከረመ በኋላ አሁን ደግሞ የመደመር ትውልድ የሚል ሁለተኛ መጽሐፍ ጽፍ ያለው ብሎ ሲውገረገር ገና መሸጥ ሳይጀምር ገቢውን ለብዙ እቅዶች ሥራ ማስኬጃ እሰጣለሁ ብሎ ሲመጻደቅ ተነስተዋል። መጽሐፍ የሚለው የሃይማኖቱ መርህና መመሪያን የሌሎችንም ጽንሰ ሐሳብ ደባልቆ የደለበ ክፍያ ያገኙ የብዕር ኩሊዎች የጻፉለት ሲሆን በጸረ ኢሃፓነቱ ጸንቶ ደግሞ ደርግ ለገደለው የኢሃፓ አንጃንም ስም ያውን በስህተት ጠቅሷል። የመደመር ችሎታ ሳይሆን የማከፋፈልና የመቀነስ የጭካኔ ችሎታ ያለው ኮሎኔል በኢትዮጵያ እርግማን ሆኖ ጸረ ሃይማኖት ጸረ አንድነት ሆኖ የመጣ ጸጋ ሳይሆን መርገም መሆኑን ዛሬ የሚከድ ሰው ብዙም አይደል። መደመር ብሎ ሲንጫጫ ከአዲስ አበባ ሳይቀር የደቡብ ዜጎችና አማራውን ቁጥር ለመቀነስ ግን ሳይታክት እየጣረ ነው። የአፍልጓም የሚያስፈልጋት ተንከንቲባ ተብላ የተሾመችው ጉድ ለምሳሌ አማራና ደቡቦች መንግስት ሊገለብጡ ወደ ከተማ እየጎረፉ ነው በሚል በኦሮሚያ ፖሊስ እንቅስቃሴያቸው ይገታ ብላለች። በራሳቸው ህገ መንግስት ተብዬ ሰነድ የሰፈረውን በሀገር ውስጥ ከቦታ ቦታ የመንቀሳቀስ መብት ማንንም ያልመረጣት ከንቲባ ተብዬ ሰረዘችው ማለት ነው። በአንጻሩ ግን የኦሮሞ ተወላጅ ብቻ የሚሰፍርበት ሸገር የሚባል ክልል በአዲስ አበባ ዙሪያ መመስረቱ ሸገር የሚል ታርጋ የለው መኪና በዚያ እንዳይገባ መታገዱ ሰሜን ሸዋን ቦጭቆ ቦጫጭቆ ወይም እንደ አጣዬ አጋይቶ በሸኔና ጽንፈኞች የኮሎኔሉ ተከታዮች ለመሙላት ዘመቻው መጥፎ ያገዛዙ እቅድ የከረረ ጸረ አማራ ጸረ ኢትዮጵያነት መሆኑን ያረጋግጣል። ጀምሮት የነበረው የባለጌዎች ጸረ ተዋህዶ ዘመቻ የህዝብ ቁጣን ሲያስነሳበት ፈርቶ ረገብ ያደረገ ቢመስልም ጸረ አድዋ ጸረ ምኒልክ ዘመቻው ግን ምንም ቢለፈልስና ርዕስ እየቀየረ ቢያደናግርም ጧት ሲነቃ ጀምሮ እስኪተኛ ነገን ተነገውዲያን ጨምሮ ጭንቀቱና ስምሪቱ ኦሮሚያ የሚለው የራሱን ግዛት አጣናክሮ ኢትዮጵያን ግን ማደባየትና ፍጹም sultanun ማረጋገጥ ነው። የራሱን አላስፈላጊ ቤተ መንግስት ገንብቶ ሳይጨርስ በአስከፊ መንገድ ካለበት ቤተ መንግስት ተጎትቶ ሊወጣ እንደሚችል እብሪቱ አውሮታል እንጂ ተጨባጭ ሁኔታ የኢትዮጵያን ነገ ሲያሳይ በስልጣን ኮርቻ ኮሎኔልም ወይም ምስሎቹን አያሳየም። አዳነች ሽመልስ ደመቀ ወዘተ የተባሉት ትርፋንጀቶች ከኮሎኔሉ ጋር ሆነው የተከበረች አገራችን ላይ ባለስልጣን ተብለው መሰየማቸው ለኢትዮጵያ ሀፍረት ነው። ከኮሎኔሉ ጋር ይባረራሉ ወደ እስር ቤትና ህዝባዊ ፍርድ ቤት። መርከቡ ሊሰጥ መሆኑን የተረዱት ሚኒስቴር የተባሉትም ካዲዎች ሊኮበልሉ ዝግጅት ላይ መሆናቸውን ኮሎኔሉ ራሱ ተረድቶ ጥበቃን ማጠናከሩም የሚታወቅ ነው። ለወያኔ የአማራውን ግዛት መልሰን ሰጥተን ለመታረቅ እንቅፋት የሆነን ፋኖ ኃይልና ሚሊሻን የሚደግፉ በአሜሪካ ያሉትን ጠላቶች አሳርፉልን አባሩልን መልሱልን ብሎ የአሜሪካ የውጭ ጉዳይ ሚኒስቴር ብሊንከንን መጠየቁም ሚስጥር አይደለም። የትግራይ የሽግግር ሂደት ለተባለው ኃላፊም ተብሎ የወሎ ህዝብ አራጅ ጌታቸው ረዳ መሾሙ ለኮሎኔሉ የደስታ ምንጭ እንጂ ያሳዘነው አይደለም። በተያያዘ ደግሞ ወያኔ በትግራይ ህዝብ ላይ ስንት መከራ አውርዶ ብዙ መቶ ሺህ ኢትዮጵያውያንን ፈሽቶና የጦር ወንጀል ፈጽሞ አይተውት አሁንም በወያኔ በህረተኝነት ቦይ የሚፈሱ መኖራቸው ዘግናኝም አሳዛኝም ክስተት ሆኖ ይገኛል። መታረሚያው ጊዜ አሁን ነው እንላቸዋለን። የኑሮ ውድነት ጣሪያ ጥሶ እየከነፈ ቦረና ህዝብና ሌሎችን በረሃብ እየረገፉ አገዛዙ የአገርን ገንዘብ በመን ላይ እንደሚያጠፋ ለማንም የተሰወረ አይደለም። የደሞዝ ሳይሆን የግዳጅ ጭማሪ ያቀጨጨው ህዝብ ከደሞዙ በግዳጅ እየተቀነሰበት ሲሆን ከሹሞቹ አበል ላይ ግን ሳንቲም ሲቀነስ ወይም ከሚሊዮን ገቢያቸው ላይ ግብር ሲጨመር አልሰማንም። ፍጅቱ ቀደም ያልደረሳቸው አሁን በተረኝነት እየጎበኛቸው ነው። በዚህ አገዛዝ ያልተበደለ ግፍ ያልደረሰበት ህዝብ የለም ማለትም እንችላለን። አብዛኛዎቹ የምዕራብ የመካከለኛውና የደቡብ አፍሪካ ሀገሮች የፖለቲካ ሰዎች ጋዜጠኞችና ምሁራን አሜሪካን ጨምሮ ከአውሮፓውያን የጃዙር ቅኝ አገዛዝ ለመገላገል ባንድነት ሲታገሉ በፖለቲካው መስክ በ60ዎቹና በ70ዎቹ ግንባር ቀደም የነበረችው አገራችን ዛሬ እጅግ በጣም አሳፋሪ በሚባል ደረጃ ወደ ኋላ መቅረቷ ይታያል። ኦነጎችና ወያኔዎች በኮሎኔሉ ግንባር ቀደምነት ጊዜ ባለፈበት ጎጠኝነት አገራችንን ከፋፍለው ህዝብን ሲያተራምሱና ከደቡብ አፍሪካ ዘረኞች በተኮረጀ አፓርታይድ አማራውን አፋሩንና የደቡብን ኢትዮጵያዊ በወለጋ በአዲስ አበባና በሌሎች ቦታዎችም ሲገድሉ ሲያፈናቅሉና ሲያሳድዱ ከመያት የበለጠ ምን ላመጽ ያነሳሳናል? ባለጊዜዎቹ ደንቆሮች ወቅቱ የግድ ብሎ በህዝባዊ ኃይል ሽንፈትን ሲከናነቡ ግን በዘረፉት የአገር ሀብት ባረቡ ዓለም በአውሮፓና አሜሪካ ንብረት ሊገዙ ሲጋፉ እንጂ ይቅርታ ሲጠይቁ የሚታዩ አይደሉም። ዘረኛውን አገዛዝ ለማስወገድ ትግላችን ይቀናጅ። ድል ለኢትዮጵያና ኢትዮጵያዊነት። የሚናገርም ጫጣን ሰነው የሌለው አመናው ፋንተሻለ ባይነገስ መናው ለዙፋኑ ነው ተራራይ ዋጥጥ ነው በከለነ ሽሮነ የሚያዋድደን ማነው ሰላም አገሬ ያላቸውና የቀራቸው ከፋፍሎ ማጫረስ ነው። ዘመኑ የጥራዝ ነጠቆች ሆነና ያነበበውም ያላነበበውም የጥንቱን የጣሊያን የማኪያቬሊ ጽሑፍ አነበብኩ በሚል አገዛዝና ከፋፍለ ግዛ ጽንሰ ሐሳብን ሊተነትን የሚነሳው ብዙ ነው። ከፋፍለ ግዛና ማደናገር ማዘናጋትን እንደ ስልት ለመጥቀስ ፈረንጅ ድረስ የሚያስኬድ አልነበረም። በባላባታዊ ስርዓት ጊዜ ሊወጉት ያሰቡትን ባላባት ለማዘናጋት ልጅ ይድሩለትም ነበር። ተንኮሉ አገር በቀልም ነው እውቀት ከተባለ። እነመለስና ደቀ መዝሙሩ ኮሎኔል ማኪያቬሊን አንበን ወዘተ ብለው የሚቀባጠሩት አንበብ አወቅን ብለው ሊታበዩብን እንጂ ቀድማያቶቻችን እንዳስተማሩን ቢሉ ሐቁን በተናገሩ ነበር። ከፋፍለ ግዛ ከፖለቲካ አስተዳደርና በተለይም ፍትህን ከካደ አገዛዝ ጋር እድሜ ልክ የተቆራኘ ነው። እንዳቅሚቲ ሁሉም በየልኩ ይዘቱን አውቆ በስራ ሊያውለውም ይሞክራል። ኮሎኔሉ ለስልጣን ሲደርስ ይዞት የነበረው ስልት የተፈጸሙትን ስህተቶች በከፊልም ቢሆን አምኖ በጣፋጭ ዲስኩር ኢትዮጵያዊነትን አጭሆ አገር ላድን መጣው የሚል ነበር። ፍቅር አንድነትን የሚሰብክ ነበር። ይህ በተለምዶ አንነጋገር ተራ ሽወዳ ነው ያልነው እኛ ብቻ ነበር። ዘረኝነትን سنፋለም ያን ሁሉ አመታት አሳልፈን አንድ ፍየል መላስ ኮሎኔል ሊያደናግረን ልንፈቅድለት አልቻልንም። የአሜሪካና የአረቦች ሹም ጠባብ ዘረኛ ነህ አልነው። ብዙዎችም አዘኑብን። ሙሴን ዘለፉ ብለውም ተቀየሙን። የኮሎኔሉ ግን ዋናው ፖለቲካ ዘረኝነት ከፋፍለ ግዛ ፍጃው ጨርሰው መሆኑ ራሱን ሊያጋልጥ ብዙ አልፈጀበትም። የጠባብ ብሔረተኛ ጎዳና በመከተልና ቄሮ መንጋን ህዝብ ላይ በማሰማራት ህዝብን እርስ በርስ ከፋፍሎ ሊገዛና በዘረኝነት ላይ ሊመካ መወሰኑን አጋለጠ። ዘረኛ ነውና መሰረታዊ ፖለቲካው ከፋፍለ ግዛ ነው። የአኖሌ ሃውልት ገንቢ ኮሚቴ አባል ነበርና ጥላቻና ክፍፍልን ከማራገብ የራቀ አቋም ኖሮት አያውቅም። በቀና አቋምና ፖለቲካ ህዝብን ሊያግባባ ባለመቻሉ የቀረው ያው አምባገነን ይዘቱን ይፋ ማድረግ፣ ግራ ቀኙን ማሰር፣ ማጋዝ፣ ፍትህን መርገጥ፣ ተፋፍሎ ለመፍጀት ለማፋጀት መጣር ሆኗል። ከዚህ ሌላ የሚተበቅ የለም። ጠላት ያለውን የአማራ ህዝብ በተለይ በቀድሚያ በአውራጃ ሊከፋፍል በሰፊው ሲጥር ነበር። ጎንደርን ለሁለት ሰሜንና ደቡብ ጎንደር፣ ጎንደርን ከጎጃም ከወሎ ከሸዋ ግን ይህ አውራጃዊነት አሊ ሲል ደግሞ ሁሉንም በጅምላ ለፍጅት መዳረግ። የኮሎኔሉ ችግር በዚያው አንጻር ኦሮሞ የሚለውም ራሱም በዚሁ አውራጃዊነትና በሃይማኖት ልዩነትም እርስ በርስ የተከፋፈለ መሆኑ ነው። ፋኖ ተነስቶ ወያኔን ጥግ በማስያዝ የነፍስ አድን ሚና ከተጫወተ በኋላ ፋኖን በየፈርጁ የወሎ የጎጃም የሸዋ ወዘተ በሚል ለመከፋፈል ከፍተኛ ጥረት ሲያደርጉ ቆይተው እነሆ አሁን በፋኖ ላይ ይፋ ጥቃትን ሲያውጁ በመጋጃቸው ኦዴፓ አማራ ብልጽግና ስር ያሉ ልዩ ኃይሎችን በፋኖ ላይ አስነስተው አማራውን እርስ በርስ ሊያጫርሱ ጀምረዋል። ከፋፍለህ አጫርስ። ይህንን ተራተንኮል ህዝብ ተረድቶ ውድቅ ማድረግ አለበት። በሁኔታው ሂደት የህዝብ ዋና ጠላት ሆኖ ያለው የትላንቱ ባዴን እና የዛሬው አዴፓ አማራ ብልጽግና ነው። ለነዚህ የሚታዘዝ የአማራ ክፍል ካለ ሰልፉ ከዘረኞቹ ጋር ነው ማለት ነው። ሰው ጠፋ እንዴ እነዚህን ካዲዎች ቀንድቦ የሚያሳርፍልን የሚል በስቷል። በዚያው ልክ ደግሞ መቻቻል መተሻሸት አለ። ፍቃድ ጥየቃ ከነሱም አለ። አገዛዙ ህፃናትን ሳይቀር እናቶችን ሳይቀር እያፈነ ነው። ፋኖን ላንደም ለሁሉም ማጥፍቼ ወልቃይት ጸለምት ወዘተን ለወያኔ እመልሳለሁ ብሎ ወስኗል። ከወያኔ ጋር ለሚያደርገው የሚስጥር ውይይትና የነገም ስምምነት እንቅፋት ይሆናሉ የተባሉት ፋኖዎች ናቸው። እርስ በርስ እንዲሉም ፋኖን በአማራው ልዩ ኃይል ማስመታቱ ማፋጀቱ ብልጥ ዘዴ ነው ተብሎ በኮሎኔሉ ታምኖበታል። በሰሞኑ እያየን ያለነውና ሊቀጥል የታቀደውም ይነው። ለዚህም ነው የአማራው ህዝብ አንድነቱን አጠናክሮ በዋናው ባንዳና ካሃዲ በውስጥ ጣላቱ ሆነው ባሉት ዘመናዊ ታምራት ላይኔዎች ላይ ደመቀ መኮንን ወዘተ ላይ መነሳት መዝመት ያለበት። እነሱን ካላስወገደ ዘረኞቹን ኮሎኔሉን ሊጋፍተር አቅም አይኖረውም። ፋኖ ከተበላ ደግሞ ተከላካይ ኃይል ማቋቋሙ ቀላል አይሆንም። ይህን ከተረዳንና ከተጋጠርናቸው ኢትዮጵያን እንጠብቃለን። ዘረኞችና ባንዳዎችን እናደባያለን። ባንዳና ካሃዲን እንዋጋ። ዘረኝነት ይውደም።
Let's go.
የፍኖተ ዴሞክራሲ ሀተታ የጠገበ ጎረምሳ በየሄደበት ያፋጫል። ዛሬ በኢትዮጵያ እንዳሰኘው በእብሪት በለቅሶ ቤትም ሆነ በዋልድባ የሚያፋጭ ጎረምሳ ከተገኘ በምስራቅ ወለጋ ወይም ኦዴፓ ብልጽግና ተብየው ጎራ ብቻ መሆን አለበት። ዋናው የጠገበው ጎረምሳ ኮሎኔሉ ራሱ መሆኑን ማንም አያጣውም። አሰቃቂ ደረጃ የደረሰ ጥራዝነት ጠቅነው ግን የብልህ ብልህ ነኝ ብሎ ሊሞሸርብን ይቃጣዋል። ጭፍንና ከልብም የወያኔ አጋር ነው። የኢትዮጵያውያን ግን ዋና ጠላት። ዘረኛ ነው ግን ኢትዮጵያዊ ነህ በሉኝ ባይም ነው። ከያኒ ነው፣ የጦር መሪ ጸሐፊ ነው፣ ፈላስፋ ዛፍ ተካይ ነው፣ አናጺ ህዝብ አፈናቃይ ነው፣ አላስፈላጊ ቤተ መንግስት በብዙ ሚሊዮን ብር ወጪ ሰሪ። ጥጋሩ ያወረው አምባገነን ነው። ጸራማራ ካህንን በጥፊ ያስመጪ፣ አራጅ ህፃናትን ሳይቀር ገዳይ፣ የሰው መሳይ አውሬ። ይህንን ግንጥ ሊያቅፉት ሊያወድሱት ብዙዎቹ ሲነሱ ኢህአፓ አይሆንም ከይሲ ነው ብሎ ከመጀመሪያው በመቃወሙ ዛሬ ይኮራል። ሰይጣንን መልአክ ብለን አልተወናበርንም። ዛሬም መልአተ ህዝቡ አይንህን ላፈርስ ሊለው ሲነሳ ደስተኛ ሆነን በያዝነው እንቀጥል እንበርታ ባዮች ነን። ዘረኛው አገዛዝ ይውደም፣ ኮሎኔሉና ጭፍሮቹ በህዝብ የጋራ ትግል ይወገዱ። አያይዘን ልዩ ጫና ሰጥተን አንዘንጋ ያልነውም ዘመን ያሳለፈውን የአሜሪካንን ጸረ ኢትዮጵያ አቋም ነው። በመላ አፍሪካ ለቅኝ ገዢዎች ንፈት መልከት የሆነችውን ኢትዮጵያን አገር ወራሪና ጨቋኝ አሜሪካ በጃዙር ልትገዛ ስትፈልግ ዘመን አልፏል። ጸረ ምኒልክ አቋማቸው የተደበቀ አይደለም። ለወያኔም ለኦነግም ይህንኑ አውርሰዋል። አጼውን በመደገፍ የህዝብን የለውጥ ሙከራ ሁሉ ተጻረዋል። የነ መንግስቱን ዋይን መፈንቅለ ሙከራ ቀጥታ ጣልቃ ገብተው አክሽፈዋል። ወያኔና ሻቢያን ለግንጠላ ግባቸው አድርሰዋል። አገራችንን በዝብዘዋል። ኮሎኔሉ ላያችን ላይ የጫኑብን ህዝባዊ ትግላችንንም በመንጋ ያስበሉን እነሱ ናቸው። በጦርነቱም ከኮሎኔሉና ከወያኔ ጎን በተለይም ከወያኔ ጎን ፈርጠም ብለው ቆመዋል። ይህንን በማውገዝ አገር ወዳዱ ሁሉ ሲጮህ፣ አሜሪካ ግን ትላንትም በቅርቡም ሰልፏ ከወያኔ ጋር መሆኑን እንደገና አረጋግጣለች። የአሜሪካ የውጭ ጉዳይ ሚኒስትር አዲስ አበባ ሊመጣም ተፈቅዶለት ለኮሎኔሉ እዝ ሰጥቶ ከሄደ በኋላ የሰጠው መግለጫ ይህንኑ ያረጋግጣል። ሚዛናዊ ለመምሰል ሁሉም ወገን ለፍጅቱ ተጠያቂ ነው ለማለት ቢሞክርም በምዕራብ ትግራይ ግን ህዝብ ላይ ፍጅት የፈጸመው ፋኖ የአማራው ኃይል ነው ብሏል። ምዕራብ ትግራይ ብሎ የሚደርቀው አሁንም እንደ ወያኔ ወልቃይት ጠገዴና ራያን ወዘተ ማለትም አማራው በደሙ ያስመለሰውን መሬት ማለቱ እንጂ የማይካድራ ፍጅትን አንስቶ ወንጀለኛውን ወያኔ ለመክሰስ አይደለም። አሜሪካ በዋና ይዘቱ ጸረ አማራ ጸረ ኢትዮጵያ አንድነትና የወያኔ ጭፍን ደጋፊ ነው። ይህን ማንም መቼም ሊዘነጋው አይገባም። ለዚህም ነው ኮሎኔሉ በጸረ አማራው ዘመቻ እየገፋበት ሽብርተኛ ተብሎ የነበረውን ወያኔ ሽብርተኛ የሚለውን ፍረጃ ያነሳለት። በመቀሌ የተፈጁት ወታደሮችና መኮንኖች የሸዋ አማሮች ደም ቆቦ አፋር መሬት የተፈጁት ማይካድራ ያለቁት 2000 አማራዎች ምስራቅ ወለጋ የታረዱት ሻሸመኔ ቆልቆል የተሰቀሉት የተፈጁ የደቡብ ኢትዮጵያ ዜጎች ደማቸው ደመከል ሆኖ ተረሳ ማለት ነው። ወያኔ የሽብርተኛ ሽብርተኛ አውሬ ቡድን ነው። የምንበቀለውና ከኢትዮጵያም ድራሹ እንዲጠፋ የምንፈልገው የዘመኑ ተምችና ግንት አንበጣም ነው። ይህ አሸባሪ ኃይል ሽብርተኛ ካልተባለ ሲታገሉ የተሰውተን ምን ልናቸው ነው? አሜሪካን ተከትለን በግልባጩ እነሱን ልናወግዝ? ኮሎኔሉ ማንነቱን ግልጽ አድርጎ ለህዝብም እያሳየ ነው። አትደናገሩ የኔ አቋሚም ሰልፌም ጸረ ኢትዮጵያ ነው ብሎ ጮሆ እየነገረን ነው። ይበዚህ ያለ ዛሬም ይሄን እባብና አገዛዙን እርግብና ቀና ኃይል ብለው የሚወስዱ ኢትዮጵያ እስከ ወዲያኛው የምትፈረዳቸው ለመሆኑ ምንም ጥርጥር የለውም። አገዛዙና የኢትዮጵያ ህዝብ በመሰረታዊ ደረጃ በማይፈታ ቅራኔ ውስጥ ናቸው። የኮሎኔሉ አገዛዝ ካልተወገደ ወያኔን በሚገባው ልክ ማደባየትም ዘበት ይሆናል። ጸረ ኢትዮጵያውን ዘረኛ አገዛዝ ለማስወገድ በህብረት እንነሳ። ኢትዮጵያ ለዘለዓለም ተኖር።
ፋኖ ጫካው ገባ ሳይሰናበተኝ እሸኘው ነበር ምንም ቤታከኝ። ፋኖ ደስ ይለኛል ይታጠቅ ማለዳ የሚያበላ መስሎ የሚሸኝ እንግዳ። ፋኖ ከነደደው ፋኖ ከቆጨው ራሱን ይገላል እንኳን የሰው ሰው። እልም ካለው ጫካ እልም ካለው ዱር ይነጋገር ያድራል ከነበኑ ጋር። እንዴት በለው በለው እንዴት ያዘው ያዘው እንዴት በለው በለው ይህ ችግር የለም ተመላሽ ይላለው ተመላሽ ይላለው። በለው በለው አስኪደው በዋዛ በእናት አገርና በሚስት የለም ዋዛ። ኧረ ፋኖ 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 ደስ ይለኛል ይታጠቅ ማለዳ የሚያበላ መስሎ የሚሸኝ እንግዳ። ኧረ ፋኖ ፋኖ በላው በላው ሲል ነው የወንዳብነቱ በላው በላው ሲል ነው የወንዳብነቱ የስንቱ ዋጋለች ከረጋ መሬቱ። ኧረ ፋኖ ፋኖ ኧረ ፋኖ ፋኖ እለም ካለው ጫካ እለም ካለው ዱር ይነጋገር ያዛል ከረበሉ ጋር ከረበሉ ጋር። ይተኩሷል እንጂ አዘልሎ ከጂ ይተኩሷል እንጂ አዘልሎ ከጂ እንደ ዛር በሰው ላይ ይደረዋል እንጂ ይደረዋል እንጂ።
ያልተገላበጠ ያራል ያልታገለ ይመተራል። ዝንጀሮ ይበዛበት ይወረዛል ገደል ወተት ይሸፍታል እንኳን ሰው ሲበደል ተብሏል። ጥንት የግፍ ልካለው የሰው ጫንቃም በሆነ ጊዜ ሸክሙ ይበዛበትና በቃኝ እንቢ ሊል ይጠበቃል። ቢያሰለችም ወደ ቀቢጸ ተስፋ ሊከትል ይከችልም፣ ግን ሁሉም ጊዜ አለው። ይብዛ ይነስ ጊዜው እንጂ ጨቋኞች አለምንም ጥርጥር ይወገዳሉ። አጼው ለ44 ዓመት ባሽተዋል። ደርግ ለ17 ዓመት፣ ወያኔ ለ27 ዓመታት። የወያኔ ልጆች ደግሞ በአመታቸው እርቃናቸውን ወጥተዋል። ወዳቂ ለመሆናቸው ምንም አያከራክርም። ቁም ነገሩ ግን እሱ ያመጣውን እሱ ይመልሰው በሚል ግዳጅን ወደ ላይ በመለጋት መዘናጋት የሚያዋጣ ሳይሆን የራስን እጣና እድል ለመወሰን ቆርጦ በመነሳት መታገል ግዳጅ ነው የሚለው ነው። ማሰቢያ አንጎል፣ ማሰላሰያ ህሊና፣ ማያ አይን ከተሰጠን ከተፈጠረብን በኋላ መጠቀም አቅቶን ተስኖን ወይም አልፈልግ ብለን ግዳጃችንን ወደ ሰማየ ሰማያት ማሽቀንጠሩ ስህተት እንጂ ብልህነት አይደለም። ሃይማኖትንም መደበቂያ ማድረጉ የሚፈቀድ ሊሆን አይችልም። በደል በዛ ብሎ ቆርጦ መነሳትና ማመጽ ይጠበቅብናል ማለት ነው። ማመጽ ለምን? ማመጽ ማን ላይና ለምን ግብ የሚሉት ደግሞ ቀደም ምላሽ ተሰጥቷቸዋል። ብዙ ሺህ ውድ ህይወቱን የሰዋና በወያኔ የተጨፈጨፈው ወያኔ ኢህአዴግ ይውደቅ ሲል እንጂ ወያኔ በወያኔ ይተካለን ሲል አይደለም። የወያኔ በላይነት በኦህዴድ የበላይነት ይተካብን ብሎም አይደለም። ዘረኝነት ይጥፋ ብሎ እንጂ ዘረኝነት በአዲስ ይዘት ይቀጥርብን ብሎ አይደለም። ህዝባዊ መንግስት እውን ይሁን ብሎ እንጂ ኢህአዴግ ይቀጥርብን ብሎ እንዳልነበረም ለማንም ግልጽ ነው። ደማችን አንድ ነው። ኢትዮጵያዊ ነን ብሎ የታገለውና የተሰዋው ሁሉ ከፋፍሉን፣ ለዩን፣ ኢትዮጵያንም አጥፉልን በሚል ለዘረኞች የበላይነት ቅንጣትም አልታገለም። ስለዚህ የህዝብ ትግል ተደናቅፏል። ለውጥ የሚሉት ሳይሆን የህዝብ አመጽ ነው የተቀለበሰው። ይህን ነው መገንዘብ ያለብን የጊዜያችን ሀቅ። ለምን ስንል ምክንያቱም ሆነ በአንጻራዊ የተሰለፉብን ኃይሎች ለምን እንዳሰቡብን ማወቅ ደግሞ ግዴታችን ነው። የህዝብ የህብረት ትግል ተጠናክሮና በዚህም የተነሳ የወያኔ ኢህአዴግ ውስጣዊ ችግር ተባብሶ የህዝብ ትግል አቸናፊነት ጎህ ሊቀድ ሲል ይህን መጋዣ ስርዓት ደግፈው ሲካሄዱ የነበሩትና አሜሪካ በአፍሪካ ቀንድ በሞላ የያዝነው ፖለቲካ አፈር ሊበላ ነው በሚል ስጋት ውስጥ በመግባታቸውና ብሔራዊ የኢትዮጵያ የሆነ መንግስት ከመጣ ለጥቅማችን ከቶም አይበጅም በማለታቸው የህዝብን አመጽ ለማደናቀፍ መዶለት ጀመሩ። የሱዳንን ህዝብ ትግል ሊያከሽፉ እየጣሩ ያሉትና በደቡብ አሜሪካና በኢራን ለነሱ ጥቅም ሲሉ ብቻ መንግስቶችን ሊያወድሙ እየሰሩ ያሉት ምስክር ነው። ትግላችን ሲፋፋም እነሱም ሴራቸውን አፋፋሙ። የምስጢር ስብሰባዎች ጠሩ፣ ቅጥረኞች ዜጎችንም ጋበዙ፣ መከሩ፣ ዶለቱ። በዋሽንግተን ዲሲ ተኪዎች የሚሏቸውን እጩዎች አቅርበው መከሩባቸው። ወያኔ አማራጭ የለውምና ስብሃት እንዳለው የአሜሪካው ያማማቶ ቦታ ልቀቁና ክረሙ አላቸው። የተመረጠው እጩ ሹምም ኃላፊ ተባለ። የአሜሪካና የአረቦች ሹም፣ የኢትዮጵያ ህዝብ ሹም ግን አልሆነም። በመሆኑም በበኩላችን የኢትዮጵያ ጠቅላይ ሚኒስትር ልንለው አልዋጥ እንዳለን ቀረ። ማንነታቸውን ለመግለጽ ቃላት ባያጥሩንም በደፈናው ሹሞቹ ብለን አለፍናቸው። የኢትዮጵያ አለመሆናቸውን ግን ገና ከጠዋቱ ከማጋለጥ ወደ ኋላ አላልንም። እነሱም ብዙ አደናጋሪ ልፈፋ ቢያሰሙንም አገር አጥፊዎችን የክብር እንግዳ ብለው ጋብዘው አቅጣጫቸው ወዴት መሆኑን አሳወቁን። ህዝብ በሚጠይቀው የሽግግር ሂደትም አላግጠው የመጣ ነው የነበረውን ለማስቀጠል የወያኔን አጥፊ ህጎች ለመቀጠልና ኢህአዴግን ጠግኖ ለማስቆም ነው ብለው በእብሪት ለፈፉብን። ነግረናል ማለት ቢቻልም አልዋሹንም ማለት ቢቻልም በመሰረቱ ግን የመጡት የህዝብን ትግል ለማደናቀፍ ማዘንጊያ ለመሆን እንደነበረ ማንም ሊክድ አልቻለም። በተለይ በአሁኑ ጊዜ በኢትዮጵያ የፖለቲካ ህይወት በአዳን ጣልቃ እየገቡ ችግር መፍጠራቸው የታየው አሁን ብቻ አይደለም። ሙሶሎኒ ጦር ልኮ ሲወረንና ወደ ሚሊዮን ዜጋ ሲፈጅ ደግፈውት እንደነበር የምናስታውሰው ነው። አሜሪካ ያጼው ደጋፊ ሆና በአስመራ የቃኘው ጦር ሰፈርን ከመሰረተች በኋላ በአገራችን ጉዳይ ጣልቃ እየገባች በስርዓቱ ላይ የተነሱትን አመጾች ሁሉ ለማክሸፍ ከፍተኛ ሚና ነበራት። የመንግስቱና ግርማሜ ነዋይን መፈንቅለ መንግስት አንዳንዶች ሚዛኑን ለመቀነስ የታሳስ ግርግር የሚሉትን ለማክሸፍ ሚናዋ ከፍተኛ ነበር። ይህን ጣልቃ ገብነት በመቃወሙ ያፓን እንደ ጠላት ፈርጃ እስካሁን በማጥቃት ላይ አለች። ከኤርትራ ግንባሮች ምስረታ ጀርባ ግብጽና የአረብ አገሮች አሉበት። ደርግም አገራችንን ለመስኮብ አሳልፎ መስጠቱ የቅርብ ጊዜ ትዝታ ነው። ለዚህ ሰው በላ አገዛዝ ሙሉ ድጋፍ በማድረጓ ሶቪየት ህብረት ጎድታናለች። ዛሬም ሹሞቹን ያመጡብን አሜሪካና አረቦች ናቸው። ማንም ሹሞቹን አልመረጠም፣ ማንም ተሰየሙና ዘረኝነትን አስቀጥሉብን አላላቸውም። ወያኔ ኢህአዴግ ይወገድ ነው ያለው ምላተ ህዝቡ። ወያኔ የአሜሪካ ቡችላ ሆኖ ለስልጣን የበቃና በስልጣንም ሊቆይ የቻለ በመሆኑ ከወደቀ ጥቅሜ ይጎዳል ያለችው አሜሪካ ከውድቀት ልታድነው መልምሏን ሹም ሰልጠና አድርጋ በላያችን ሰይማ በሙሉ አቅሟ በከፍተኛ ደረጃ ደገፈችው። የረጅም ጊዜ ቀጥረኞቿም ደጋፊ እንዲሆኑለት አዘዘች፣ ደገፉትም በጭፍን። ብዙዎቹን ሊያደናግሩ ቻሉ፣ አገራችንን ጎዱ። ይህን ወንጀል መቼም ልንረሳው አንችልም፣ አይገባምም። በተለይ አሁን አገር ወዳድ ሊመስሉ እየጣሩ ናቸውና። ሹሞቹ ከመጡ ወዲህ ዘረኞቹ በሚጠሏቸው ላይ ይህ ነው የማይባል ግፍ በመፈጸም ላይ ናቸው። ወያኔ ቀደምም ትግሬ ጸረ አማራ ነው ያለ ሲሆን፣ ቡችሎቹ ማለትም ሹሞቹ በጠባብ ኦሮሞነት ይህን መከረኛ ህዝብ ጨክነው ዘምተውበታል። ሳያጠፉት ዘመቻቸውን የሚያቆሙ አይመስሉም። ይህን ወንጀል ለማስቆም ደግሞ ቅጥረኞቻቸው ሹሞቹን በመማጸን ህዝብን ለእርድ ሲያመቻቹ ማየት ተገደናል። የማፈናቀልና ዘር ማጥፋቱ ወንጀል አቀንቃኞች ራሳቸው ሹሞቹ ናቸው። ባለምንጫዎችን ከታሪክ መማር ያቃታቸው ገለባዎችንና ኦነጎችን ሰብስበው ያሰማሩት ራሳቸው ናቸው። ስልጣናቸውን ለማደላደል ህዝብን ማፋጀት መንገዳቸው ምርጫቸው ሆኗል። ልክፍታም ስዶችን በንጹህ ህዝባችን ላይ አሰማርተውና ሁሉንም ከኛ ብለው ኢትዮጵያን ለጥፋት ዳርገዋል። መፍትሄው እነሱን በጅምላ መታገል እንጂ እነሱን መለመን አይደለም። የአባቱን ገዳይ አባባ፣ የወንድሙን ገዳይ ጋሼ የምንል ሊያደርጉን እየተፍጨረጨሩ ናቸው። ፍቅርና እርቅ የሚሉት ስናንቀላፋ በይበልጥ ሊጨርሱንና አገር ሊያሳጡን መሆኑን ሁሉም መገንዘብ አለበት። በጠላት ረድፍ የምንከታቸው እንጂ አጋሮች ወይም ወዳጆቻችን አይደሉም። ወዳጅ የኦሮሞ ሰፊው ህዝብ ነው፣ ሹሞቹ አይደሉም። ሻቢያና አሜሪካ፣ ቻይና ወይም ሳውዲ፣ ኤሚሬትስ፣ ግብጽ አይደሉም። ትግላችን እነሱን በኢላማ ያስገባ መሆን አለበት። ማዕቀቡም ሆነ ሻጥሩና ጥቃት ሁሉ እነሱንም ኢላማ ያደረገ መሆን አለበት። ጠላትና ወዳጅን ለይተን ጠላትን አምርረን መታገል ነው ያሁኑ ግዳጃችን። በምልላና በሹሞች ልቃፍና ውሸት ልንዘናጋ ከቶም መፍቀድ የለብንም። ያልተገላበጠ ያራል። መብቱን ለማስከበር ቆርጦ የማይታገል ለዘወትር ቀንበር ተሸካሚና ተጠቂ ይሆናል። ይህ ሀቅ ነው። ጭቆናን ለማስወገድ መታገል ማመጽ ደግሞ ግዳጅና ፍትሐዊም ነው። ማንም ሊያግደን ሊከለክለን መቻል የለበትም። በመሆኑም ህብረታችንን እናጠናክር፣ እንደራጅ፣ ከአገር ወዳድ ድርጅቶች ጎን እንሰለፍ፣ ሁለገብ ትግላችንን እናጠናክር። የታጠቁና አውሬ የሆኑ ሹሞችና ጭፍሮቻቸውን አንገት ደፍተን ልንቋቋማቸው አንችልምና በራሳችን መንገድም ሆነ ከነሱ ሀብታችንን በማስመለስ በመንጠቅ ራሳችንን ልናጠናክር ይጠበቃል። ኢህአፓ የራስ መከላከል ትግሉን በከተሞች ሲጀምር የመሳሪያ ክምችት የነበረበትን የሰንዳፋ የፖሊስ ሰፈርን አጥቅቶና መሳሪያ ዘርፎ እንደነበር ማስታወስ ይገባናል። ህዝብን ከጥፋት የሚያድነው ራሱ ህዝብ በትግሉ እንጂ ሹሞቹን በመለማመጥ ወይም ከጃይ ሻልዶማዎች የኢህአዴግ ውቃቢ ቢሶችን ያድኑኛል ብሎ በመውሰድ አይደለም። የዘር ግንድ ቆጣሪዎችን የምናሸንፋቸው በአገራድን አመፋችን ብቻ ነው። ሌላ ንግግር ከንቱ ነው። ሌላ መፍትሄ የለም። በሬና በሬ መከሩ ቀንበር ሊሰብሩ እንበል። ወያኔ ኢህአዴግ ይውደም። አገራድን ትግላችን አመፋችን ይፋፋም። ኢትዮጵያዊነት አቸናፊ
ዋሳችን በድኖ ስንፋሳችን እስቲገታ ሄያው አካል ምስተበልቶት እስኪወጥ በዝምታ ለሳን ሸረሪት አድርቶበት ሄያውነቱ እስኪያከተም ትንታግ እሳት እስኪስለመለም ነበልባሉ እስኪጨልም እንጫለን እንጫለን እውነት ተውጣ ፈተታብምን ላለን መንጋጋ መንጋጨላችን በቦክስ በሰደፍ ቢወልቅ በትንታግ የጠይታረር የራስ ጥላችን ቢሰነጠቅ በመራጃ ዘነዘና ጽኑ አጥንታችን ቢጨፈለቅ በሰይፍ በሰላ ሳንጃ ለምለም ስጋችን ቢጨቀጨቅ እንጫለን የእውነት ለሐቅ እንሞታለን እንጫለን ኤሎሄን ላለን ደም ስራችን ተበጥቶ ደማችን እንደ ውሃ ቢቀዳም ሰብአዊ ክብራችን ተገፎ በቁም ስቃይ ብንቃተትም ምድረስ ይሆል ታጉረን እመቀመቅ ብንወርድም እንጫለን አንደክመም ከቶንም አንታክትም የሰው ልጆች ስቃይ ሪታ ረሃብ ርዛት ዋይታ እንደ ውዳቂ በያስፋልቱ መደፋቱ መሰጣቱ እስኪያበቃ ተቆቃው ምሬት ተቀቀን ዋይታው እስኪያበቃ እስኪያበቃ መረገጡ በባርነት መገሽለጡ በሸብጣፎት መሸጎጡ እንጫለን እንጫለን እንላለን እውነት ፍትህ እኩልነት ሰብአዊነት ነጻዊነት ያብል ይውጣ እንላለን እንጫለን እንጫለን እንጫለን